የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በአገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት።
ውጥንቅጥ በበዛው ግጭት በበረከተበትና
ይልቁንም የሰው ልጅ ህይወት በየቀኑ በከንቱ ሲቀጠፍ ማየት የየለት ገጠመኝ የሆነ በመጣበት ዓለም መነጋገር
ከዚህ ሁሉም በኋላ ቢሆን ቦታ አለው ይላሉ።
ከመደነጋገር መነጋገር የተሰኘው መጽሐፍ ደራሲ የስነ ልቦናና የነርቭ ሐኪም መምህር
ዶክተር ሳሙኤል ወልዴ አብረውን ያመሻሉ።
ከባህራዊን በኋላ የሰና ውስጥ ኢትዮጵያ ስደተኛ ለተብሎ የተነገረው በዳይን ምክንያት ነው። እዚህም ከሆኑ ስለ ስደተኛ ሆኖ ሰሌኖችን ብትከራከል ነው። እኔ እሱን በማጣቴ በጣም ነው ቆሰለው። ወንጀል
በማለፉ በጣም ልባችን ተሰባል። አንድ ወር ሙሉ በሆስፒታል በነበረበት ሰዓት ጠዋትም ቀንም ሌትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም።
በቅርቡ ከዚህ ዓለም በሞት የተለየውን ጋዜጠኛና ደራሲ ዳንኤል ገዛኸኝን ህይወትና ስራ እንዘከራለን።
እሁድ ነሐሴ 12 2016 ዓ.ም ሰላም ጤና ይስጥልን፣ እንደምን ሰነበታችሁ? ውድ የራዲዮ መጽሔት ተከታታዮች
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። እናንተም አብራችሁን አምሹ።
የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማቀርብላችሁ አስማማየ ነኝ። በአቶ ጌታቸው ቡድን የተጠራ ህዋትን የማዳን ስብሰባ በመቀለ ተካሄደ። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህዋት አመራር አንዱን ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተጠራ ህዋትን የማዳን የተባለ ስብሰባ ዛሬ እሁድ በመቀለ ከተማ ተካሂዷል። የአቶ ጌታቸው ቡድን ዛሬ እሁድ ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ማክሰኞ የጀመረውን ጉባኤ እያካሄደ ከሚገኝበት የሰማዕታት ሐውልት አዳራሽ 1 ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ ከዞንና ከወረዳዎች የተወከሉ የፓርቲው አመራሮች መሳተፋቸውን የመቀለ ዘጋቢያችን ሙልጌታ ጽባ ከቦታው ዘግቧል። አቶ ጌታቸው ባሰሙት ንግግርም ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የብሔራዊ ምርጫ ቦርድ እውቅና ያልሰጠውን ድርጅታዊ ጠቅላላ ጉባኤ ያካሄደ የሚገኘው ሌላ ቡድን ትላንት ቅዳሜ ባወጣው መግለጫ በ13ኛው የፓርቲው ጠቅላላ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት የሥራ ዘመናቸው መጠናቀቁን ጠቅሶ ከእነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን 14 የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱ ይታወሳል። 14ኛው ድርጅታዊ ጉባኤ ከተሰየመበት ዕለት አንስቶ እንደ ተራ አባል እንጂ እንደ አመራር ፓርቲውን መወከል እንደማይችሉ ማስታውቋል። ባለፈው ማክሰኞ የተጀመረው የዚህኛው ቡድን ጉባኤ ዛሬ እሁድ ለስድስተኛ ቀን ቀጥሎ መዋሉንም ሙልጌታ ጽባ ከስፍራው ዘግቧል። የጉባኤው ዝግጅት ሂደት የህወሓትን መተዳደሪያ ደንብና የአገሪቱን ህግ የጣሰ ነው ያለው የአቶ ጌታቸው ቡድን ህገ ወጥ ነው በሚል መኮንኑ ይታወሳል። ይህን ዘገባ በነገው ዕለት በስፋት እንመለስበታለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ የተኩስ አቁም በሚደረግበት ጉዳይ ላይ ለመምከር ዛሬ እሁድ እስራኤል ይገባሉ ተብሎ ይጠበቃል። የጉዟቸውን በእስራኤልና በሐማስ መካከል ላለፉት 10 ወራት የዘለቀው ጦርነት እንዲያበቃ የሚያስችል የተኩስ አቁም ስምምነት እንዲደረስ ዋሽንግተን እያደረገችው ያለው ዲፕሎማሲያዊ ግፊት አካል እንደሆነም ተገልጿል። ብሊንከን ጦርነቱ ከተጀመረ በኋላ ወደ አካባቢ ያደረጉት 10ኛ ጉዟቸውም ዩናይትድ ስቴትስ እስራኤልና ሐማስን ሊያስማሙ ይችላሉ ያለችውን የድርድር ሐሳቦች ባቀረበችበትና ግብጽና ኳታር ሐሳቡ በተፋላሚዎች መካከል ያሉ ልዩነቶችን ለማጥበብ ያስችላል ብለው ተስፋ ባደረጉበት ማግስት የተደረገ ነው። የዩናይትድ ስቴትስ ባለስልጣናት በድርድሩ ውጤታማነት ላይ አዲስ ተስፋ ያሳዩ ቢሆንም አሁንም ግን ጥንቃቄዎችን የሚፈልጉ ቀሪ ስራዎች እንዳሉ እየተናገሩ ይገኛል። አንዴ ባይደን አስተዳደር ከፍተኛ ባለስልጣን ባለፈው አርብ ለጋዜጠኞች ሲናገሩ እኛ ያደረግነው የቃሩትን ክፍተቶች ወስደን በመሰረታዊነት በመናስበው መንገድ በመዝጋትና በመተግበር ስምነቱ ወደፊት ለመራመድ እንችል ማድረግ ነው ብሏል። ብሊንከን በእስራኤል ጉዟቸው ከጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሌሎች ከፍተኛ የአገሪቱ ባለስልጣናት ጋር ይመክራሉ ተብሏል። ይህ በእንዲህ እንዳለ እስራኤል ትላንት ቅዳሜ በወሰደችው የአየር ጥቃት ሁለት የሐማስ ከፍተኛ ታጣቂዎች መግደሏን አስታውቃለች። እስራኤላውያንን በመግደል ተሳትፏል ያለቻቸው ከፍተኛ ታጣቂዎቹ በዌስት ባንክ ጄኒን በተባለ ቦታ በመኪናቸው ውስጥ እንዳሉ መገደላቸው ተገልጿል። አድማጮች፣ የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ የባላስቲክ ሚሳኤል ወደ ኬቭ ተኮሰች። ሩሲያ ዛሬ በዚህ ወር ለሶስተኛ ጊዜ የባላስቲክ ሚሳኤል ጥቃት ማድረሷን ዩክሬን አስታውቃለች። ነገር ግን የመጀመሪያ ደረጃ መረጃዎች እንደሚያመለክቱት አብዛኞቹ ተመተው ወድቋል ሲል የኬቭ ወታደራዊ አስተዳደር አስታውቋል። የኬቭ ወታደራዊ አስተዳደር ኃላፊ የሆኑት ሰርጌይ ፓፕኮ በቴሌግራም የመልእክት መላላኪያ መተግበሪያ ላይ እንደገለጹት ሩሲያ በሰሜን ኮሪያ የተሰሩ ባላስቲክ ሚሳኤሎችን ተጠቅማለች ብሏል። ዘገባውን ያጠናቀረው የሮይተር ዜና ወኪል በበኩሉ የሚሳኤሎችን አይነት በራሱ እንዳላረጋገጠ ገልጿል። የዩክሬን አየር ኃይል አዛዥ ሌተናል ሚኮል ኤልሽቹክ እንዳሉት ደግሞ ኬቭን ጨምሮ በመላ አገሪቱ በአንድ ጀንበር ከተኮሱ 8 ሚሳኤሎች 5ቱን ማውደም መቻላቸውንና 8 የሩሲያ ሰው አልባ አውሮፕላኖችንም ማውደማቸውን አስታውቋል። ማሊያውያን ከአራት ዓመታት የወታደራዊ አገዛዝ በኋላም በኢኮኖሚ ችግር ውስጥ መሆናቸውን ገለጹ። የማሊ ወታደራዊ ሁንታ የአገሪቱን ፕሬዝዳንት ከስልጣን አስወግደው ስልጣን ከያዙ ከአራት ዓመታት በኋላም የበዙ ማሊያውያን ኢኮኖሚያዊ ችግሮች የተባባሱ መምጣቱንና የማያቋርጥ የኃይል መቆራረጥ የንግድ ድርጅቶቻቸውን እየጎዳ መሆኑን አስታውቀዋል። በምዕራብ አፍሪካው ሀገር እንደ አውሮፓውያን አቆጣጠር ነሐሴ 2020 በቀድሞ ቅኝ ገዢዋ በፈረንሳይ በሚደገፉ ሙሰኛ ገዢዎች በተስፋፋው የጂሃዲስት አመጽና የኢኮኖሚ ችግር ምክንያት የተቀሰቀሰው የህዝብ ቁጣ ተከትሎ ነበር መፈንቅለ መንግስቱ የተካሄደው። በማሊ የተካሄደው መፈንቅለ መንግስት ተከትሎም በተመሳሳይ ችግር ውስጥ በሚገኙት ቡርኪና ፋሶና ኒጀርን ጨምሮ በሳህል ቀጠናዎች ተደጋጋሚ መፈንቅለ መንግስቶች ተካሂደዋል። ብዙዎች ማሊያውያን አሁንም ህይወት እንዲሻሻል እየጠበቁ ናቸው። በእንጨት የሚሰሩ የቤት ውስጥ እቃዎች ማምረት የሚተዳደረው ኦማር ዲያራ ለሮይተርስ እንደተናገረው የኤሌክትሪክ ሁኔታን የያዙበት መንገድ ችግር ነው፣ ብዙ ማሊያውያን ከፍተኛ ኪሳራ እየገጠማቸው ነው ብሏል። እንደ አውሮፓውያን አቆጣጠር በ2021 በሁለተኛው መፈንቅለ መንግስት ስልጣን የተቆጣጠሩት የማሊ የወቅቱ ወታደራዊ ገዢዎች በየካቲት ወር ምርጫ ለማድረግ የገቡትን ቃል በማጠፍ በቴክኒካል ምክንያቶች ምርጫው ላልተወሰነ ጊዜ አራዝሞታል። የዓለም ባንክ የከፋ ድህነት መጠን እየጨመረ ባለባት ማሊ ያለው ኢኮኖሚ እድገት ካለፈው ዓመት 3.5% በዚህ ዓመት ወደ 3.1% ይቀንሳል ተብሎ እንደሚጠበቅ አስታውቋል። በአሁኑ ወቅት ከማሊ 90% የሚሆነው በድህነት ውስጥ ይኖራል። በመጨረሻም በአሜሪካ የአየር ላይ ትርኢት ተሳታፊዎች በከፍተኛ ሙቀት ምክንያት ሆስፒታል ገቡ። በአሜሪካ ኮሎራዶ በተካሄደው የአየር ላይ ትርኢት ተመልካቾች መካከል በአካባቢው በነበረው ከባድ ሙቀት ምክንያት 100 የሚሆኑት አስቸኳይ ሕክምና ሲፈልጉ 10 የሚሆኑት ደግሞ ወደ ሆስፒታል ተወስደዋል። ትላንት ቅዳሜ የተጀመረውና ዛሬም በሚቀጥለው ፓይክስ ፒክ ሪጂናል ኤር ሾው በመባል የሚታወቀው ትርኢት በታዋቂው የዩናይትድ ስቴትስ የባህር ኃይል ሰማያዊ መላእክት በሚል ስም የሚታወቁት የበረራ ኤግዚቢሽን ቡድን ትርኢት የሚያሳዩበትና የተለያዩ አይነት ዘመናዊና አንጋፋ አውሮፕላኖች የሚታዩበት ነው። የኮሎራዶ ስፕሪንግስ የእሳት አደጋ መከላከያ ክፍል በማህበራዊ ሚዲያ ላይ በለጠፈው መግለጫ አብዛኞቹ ታካሚዎች በድንገተኛ አደጋ ሰራተኞች ሕክምና እንደሰጣቸው አስታውቋል። አድማጮቻችን፣ ከአሜሪካ ድምፅ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ ይሆንላችሁ።
ሐምሌ 12 2016 ዓ.ም በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋርም እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን።
ከዚያ በፊት ግን አንድ የራዲዮ መጽሔት ወግ እናስቀድም።
የሳምንቷን ምርጥ ግጥም
ዛሬ ሰኞ ነው፣ ሰኞ ደስ ይለኛል፣ በሐሳብ መርከብ ላይ ያንሸረሽረኛል፣ አሪቲና ናና አደስ ይሸተኛል፣ በትዝታ ነፋስ አቅፎ ይወስደኛል፣ ሰኞ ደስ ይለኛል፣ እንደና አርምስትሮንግ ጨረቃ ላይ ያለው ወይ እንደ ኮሎምቦስ አንድ አገር ያገኘው ሆኖ ይሰማኛል፣ ሰኞ ደስ ይለኛል። በሮቢ የኖረው በአፓርታይድ ስቃይ ልክ እንደ ማንዴላ የጥቆቹ ታጋይ 27 ዓመት ወህኒ ቤት ሰንብቼ የነገስኩኝ ያህል ከእስር ቤት ወጥቼ ጎኖ ይሰማኛል ሰኞ ደስ ይለኛል ከቀናት አብልጬ ከፍ የማረግበት ሰኞ የቀን ቅዱስ ብዬ የማስብበት የትዝታ ምንጣፍ ደስታ ያለበት ሰኞ ደስ ይለኛል ሳቅ ይበዛልኛል ያንን ቁንጅናሽን ውበትሽን አይቼ የጨለማ ዓለምን በፍቅር አብርቼ የኑሮዬን ቅመም መውደድን ሸምቼ እግር ያልነበረኝ መንታ ክንፍ አውጥቼ ሰኞ ቤቴ ገባው ፍቅርን ሸምቼ እንደ በርሊን ግንብ በርቅ እንደፈረሰው የልቤ አጥር ነበር የተደረመሰው ከሰኞ በላይ ግን ማክሰኞን ስወደው ከአስር ወዳጅ በላይ ባለውለታ ነው ፊታችን ተቀምጦ አበባና ቡና በፍቅር የቀለጥ ነው ማክሰኞ ነውና ያኔ ነው በክብር ያኖረሽ ጠቅልሎ እንደ ዲፕሎማት ልቤ ተቀብሎ ግን ማክሰኞም ቢሆን ሲሳይ ያወረደው ከማክሰኞ በላይ እሮብን ስወደው እሮብ ነበርና እጹብ ሽልማቴ ቀለበት ያሰረው ጣትሽና ጣቴ ሰኞ ማክሰኞ ሮብ እኚህ ናቸው ለኔ ቅዱሳን በዓሎች መንግስት ይሰርዘው የቀሩትን ቀኖች
ግጣሚ ሰለሞን ሞገስ የኔ ቅዱስ ቀኖች በሚርስ በቋጥራትና የሳምንቱም ምርጥ ባደረግና ግጥም የምሽቱን የራዲዮ መስኬት ዝግጅታችንን ጀምረናል። ሰለሞንን እናመሰግናለን።
አሁን ደግሞ ለምሽቱ ቀዳሚ ያደረግነውን ዜማ እናስከትል።
Thank you.
ከጊዜያችን ያለን ፈተናዎች በአንዱ ላይ ትኩረት በማድረግ የተጻፈ ነው።
በግለሰብም ሆነ በማህበረሰብ ደረጃ ለሚገጥሙን የሚበዙት ግጭቶቻችን አንድም መጓደሉ ያስከተለው
ሁለቱም ፈተናዎቹ በገጠሙን ጊዜ አንዱ አይነተኛ የመፍትሄ አማራጭ መሳሪያ መሆኑን ይተነትናል መጽሐፋቸው።
በመግቢያችን ጠቆም እንዳደረግነውም ጥንቅት በበዛው ግጭት በበረከተበትና
ይልቁንም የሰው ልጅ ህይወት በየቀኑ በከንቱ ሲቀጠፍ ማየት የየለት ገጠመኝ እየሆነ በመጣበት ዓለም መነጋገር
ከዚህ ሁሉ በኋላ እንኳን ቦታ አለው የሚሉን
መደነጋገር መነጋገር የሰኘው መጽሐፍ ደራሲ የስነ ልቦናና የነርቫኪም እንዲሁም መምህሩ
ዶክተር ሳሙኤል ወልዴ ናቸው። ምሽቱ የራዲዮ መጽሔት ወግ በስልኩ መስመር ብቅ ብለዋል።
ዶክተር ሳሙኤል በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉና ቤትኛ ያረክ ነው ከዚህ
ተማኛለሁ። ታንክ ዩ ሶ ማች። ዛሬ ታዲያ የአድማጭ ጥያቄ ወይንም ለሐኪሙን ይጠይቁ የሚሆን እርሶን ሙያም ይመለከት ጥያቄ ሳይሆን እናነሳው በተጻፈበትም ዘመን ዛሬም ከኢትዮጵያ ወቅታዊ ሁኔታዎች ጋር መዋደድ የሚችል በ2012 አሳተሙት ከመደነጋገር መነጋገር በሚል የጻፉት መጽሐፍ ይመለከት ነው። ምናልባትም በጻፉት ጊዜ የፈሯቸው ነገሮች ደረሱ ይመስላል። ታላቅ ህቶ ለህልፈት መዳረጋቸውን ከገለጹበት ቤተሰባዊ አሳዛኝታ እስከ ሀገራዊ አሳሳቢ ሁኔታዎች ያነሳሉ። ለመሆኑ መጽሐፉ የተጻፈበት ዋና ዓላማ ምንድን ነው? ከመደነጋገር መነጋገር እንዴት ለምንና ለማን ተጻፈ? ስለምንስ ነው?
እዚህ በጣም ትልቅ ጥያቄ ነው። አሉላ መሰከራለው። ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በአገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት። እና በዚህ ስሌት ቃል ግመሰብ ከውልደት ህይወት ዘመን ሁሉ በግድ ህይወታችን የተቃና ኖሮ እንዲኖሩ ቤተሰብ ከዛም የቀጠለ የሚሄድ ዋናው የህይወት መገለጫ ነው። የማንነት መውጫ ቀዳዳ ነው። ይህ መጽሐፍ ለማን ተጻፈ? መጽሐፉን ስጽፍ አንደኛ እንዳነሳኸው ያለ ጊዜዋ የተለየች ታላቅ እህቴን እሷን እያሰብኩ በሷ ጠባት አንባቢ ስለነበረች ማሰናሰል የሚችሉትንም እንደዚሁ ልጅዋን እያሰብኩኝ በሁለቱ እድሜ መካከል እንደዚሁም ደምቃቴ እድሜ ባለፈ ያሉ ሰዎችን በአእምሮ እያስቀመጥኩኝ ግልጽ የነ እንደዛ እያለ ከፍ እያለ እስከ ሀቅ ደረጃ ይሄዳል። እና ንግግር የሌለበት አይደለም። አንዳንዴ ይገርመኛል ሰዎች በቃ እኔ አልናገርም ብለው አቅመፍቀው ቁጭ ሲሉ ያም ራሱ ንግግር ነው። እያንዳንዱ የህይወት የባህሪ ነጸብራቅ ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በአገር ደረጃ ትክክሉን ካለመረዳት እየተነሳ የሚመጡ አለመግባባቶች፣ የሚመጡ ግራ መጋባቶች በሀገራችንም በአለምም የሚታይበት ነው። ያለመነጋገር የሚረሷቸው ፖሶች በማያል ቆልፉ ነው
የመጽሐፉን ፋይዳ በሚያመላክቱበት የጽሑፉ አንጓ ያለንባት ዓለም በተራራቁ ፖለቲካ አታያይቶች የተወጠረችበት ጊዜ ነው ይላሉ። በውጭ ሀገራት በዘር ልዩነት መጤጠል አመለካከቶች ከሰቷቸውን አክራሪ አዝማሚያዎች ያነሳሉ። በሀገር ውስጥ ባለፉ ቅርብ ዓመታት ውስጥ የታዩ ጎሳ ተኮር ፖለቲከኞችና አክቲቪስቶች ላሉ ጽንፈኛ አስተሳሰቦች የከሰቱትን አደገኛ ሁኔታ ቀጣይ አቅጣጫ በዝጋት ያነሳሉ። ታዲያ በጊዜው መጽሐፎ የዛሬ 4 ዓመት ግድም በኋላ የተከተሉት ነገሮች በሌሉበት ነበርና የጻፉት ያኔ የፈሩት ጥፋትና አልቂት ውድመት ከመድረሱ በፊት ነበርና የዚህን የተሳካ ተግባቦት ፋይዳ የገለጹት አሁን ምን ይታዩታል?
አንዳንዴ በሀዘን ነው ነገሮችን ማየው። ምክንያቱም ቄትም ሲሆን ያለብዙ ሰዎች በትክክል አንዱ ንፈኑ ቢሆን አንዳንዱ ነገር ያለፍንበት የህይወት ጥፋትና ቄት የህይወት መመሰቃቀል አንዳንዴ በሀዘን ነው የማየው። እና አንዳንድ ጊዜ የምትችለውን ታደርጋለህ፣ ሌላው ሰው ተቀብሎ ጥቅም ላይ ካለዋለው ያ ሐሳብ ዝም ብሎ ሐሳብ ብቻ ሆኖ መቅረቱ ለሐሳቡ ትንሽ ያሳዝናል። አንዳንዶች ደግሞ የተጠቀሙበት ሲናገሩ ሰማለው ፍቅርና ሰላምን በማምጣት ዙሪያ የሚሰሩ ሰዎች እንደ አዋቢ መጽሐፍ አድርገው ይጠቀሙበታል። ግን መጽሐፉ ይገርማል። አሁን ባለፉት አራት ዓመታት ብሮችን ባሻገር ከተጻፈ ትንሽ ቆይቷል እና ኢትዮጵያ ውስጥ ያለን የታሪክ ሂደትን፣ የፖለቲካ አቅጣጫን፣ የሁሉ እልቂት፣ የሁሉ ሐዘን፣ የሁሉ ጥፋት በህዝባችን ላይ ላይሆን ይችላል ብዬ ስለማስብ የሆነው ነገር ያሳዝነኛል እና ወደዚህም ጥቃት የተገባበት የሀሳብ መነሻው ያለመነጋገር ውጤት ስለሆነ ብዙ ጊዜ ይገርማል። አሉላ ህጻናትነት የምናስባቸውን የምንመለከታቸውን ሰዎች አናቃቸው። ርቀት ባለን በግምትና ይሆናል በሚል እሳቤ ጣችን ባለ ቁጣ ተነሳስተን በጠላትነት ፈርጀን ጣቸው በላቸው ላይ እያለ ራሄል ጭካኔ የሄድባቸዋለን እንጂ የምናቃቸው አይደለም። ምንድን ነው ህልምህ? ምንድን ነው ህልምሽ? ነገም ብታገኝ ሐዘንህ ምንድን ነው? ምን ያስደስታል? ምን ያሳዝንሃል? ምን አይነት ጨዋታ ያስቃል? ምኑ ያናድድሃል? በሚል በዛ አይነት ሰርቶ ሰዎች ተዋውቀው ተገናኝተው ተነጋግረው ቢሆን ይሄ የጠላትነት ሀሳብና መንፈስ በጣም ነው ወደ ታች የሚረግበው እና ብዙ ጨክነንም ሊሆኑ ይችላሉ ብለን የምንገምተው ይዘን ነው የምንነሳው እንጂ ትውውቅና ተግባቦቱ ንግግሩ ቢኖር ብዙ ጊዜ በሁላችንም ዘንድ በጋራ የምንታተማቸው ደስታም ይህን ሀዘን አለ። እንደ ሰው ሰብአዊነታችን ያካፈለን ያጋምድን የጋራ ሀሳቦች ስለሚኖሩ በመነጋገር ሂደት ውስጥ ብዙ ችግር ይፈታ ነበረ። አሁን ግን እንዳልከው ያለፉት ነገሮች ስጋት የነበሩ ይህ ነገር ወደዛ እንደሚቀጥል የታወቀ ነው። በማናውቀው ሰው ላይ ለመጨከን በጣም ቀላል ነው እና ካለመነጋገር እንጂ የህዝባችን ቄትና ጥፋት እንዲሁ ለዛ የሚያደርሱ ነገር ኖሮ ነው ብዬ ለማለት በጣም ይከብደኛል።
የስነ ልቦናውን ሳቢዎች የተግባቦቱን ዘዴዎች ስልቶች ከማንሳታችን በፊት የግብታዊነት መዘዝ ትውልድ ነቅሎ የማይጨርሰው አረም ዝርቶ ማለፉ ነው እና ይላሉ። በስሜት ተገፋፍቶ የማይሽር ታሪካዊ ጠባሳ ጥሎ ከማለፍ ዘመኑን በጥበብ እየመረመሩ ዘመን ተሻጋሪ መላዎችን ለመዘየድ መነጋገር ቁልፍ ነው ይላሉ። ዶክተር ሳሙኤል በርሶ ይታ ያ ከሩቅ የፈሩት ዘላቂ ጉዳት ቀደም ብለው አንዳንዶቹን አንስተዋል። ዛሬ ደረሰ አይመስሎትም ወይ? ከሆነስ የምንነጋገር ዘዴ አሁን ባለንበት በቆምንበት ቦታ እነኚህን ችግሮች እንዴት ለመፍታት ይረዳ ይሆን?
ማዮ ስኮላችንን ሳይሆን ቤታችንን ጥፋትና ለጥፋት የሚያነሳሳ በበቀለኝነት የሚያደርገን ነገር የሰማን ያንን ደግሞ ከኛ ጋር አብረው የሚያስተጋብስ ህይወታችንን ሲጠቡ ወደኋላ እንድንረግብ የሚል ድምፅ ስለማንሰማ ግዴለም ሌላም እይታ ሊኖረው ይችላል። ይሄ ሌላም ግን ይሄ ነገር ሊታይ ይችላል። ነገም የሚያዘገየን በዚህ ሀገር አድቮኬት የሚባለው እስኪ ሌላ ደግሞ ሀሳብ እዚህ ጉዳይ ላይ ይምጣ እስኪ እንደዚህ ሌላ ተርጉም እስካለው ሁኔታዎች ወደኋላ እንድንረግብ ካደረገ ግብታዊነት ነገን አስሎ አይደለም ሰዎችን የሚጋለበ ግብታዊነት ቅስፈታዊ የሆነ ስሜታዊነት ታቅቦ የሚወነጨፍ ጦር ነው። ስለዚህ ምን ሊያመጣ ይችላል፣ ከዛስ በኋላ ያለው ነገር ምን ይችላል የሚለውን በእርጋታ ልቦስ መልመንቆልቻል። ጥፋቱም እንደዛ ከገደሉ በኋላ ነው ግምት የሚመጣውና ይህን እንግዲህ ደጋግሞ አየነ ሀገር የሰውነት የፊት ነጥ ነው የታሪክ የምትበሻሸት ነው እና ሀገራችን ያለው የፖለቲካ አቅጣጫ የሚሆን የሚኖር አቅጣጫ ከዚህ ከግብታዊነት ወጥቶ በዙሪያ አሳይ ድምፅ ካላቸው ሰዎች ከበባ ወጥተው የተለያየ ሀሳብ ይሆናጨፈ እየተባለስ ነገሮችን ከዛሬ ከነገ ወዲያስ ምን ይመስላል የሚለውን እያስተያዩ ማድረግ ድምጅ ያለበት ነገር ካልሆነ ሰውነት እጅግ አደገኛ ነው። ስለዚህ እሱ ፍርሃታችን እንግዲህ እንደዚህ አይነት ትልቅ ነገር በጣም ነው የሚያሳዝነው።
ዶክተር ሳሙኤል እስኪ ደግሞ ወደ ተጨባጩ የተግባቦት ፋይዳን ወደሚመለከተው እንለፍ። ሐሳብ የሚገለጥባቸው የንግግር አይነቶች በሚለው ስር የዘረዘሯቸውን አቀራረቦች እናንሳና አንዳንዱን መልከት ብናደርግ፣ አንድ ሰው መልካም ተግባቦት እንዲፈጠር በመርህ ደረጃ በአቀራረብ ደረጃ ማወቅ ያለበት ጉዳዮች ምን ይሆኑ? የጠራ ሐሳብ የመረዳት ሁኔታ እንዲፈጠር ጭምር ምክንያቱም ቀደም እንዳስረዱት በተገቢው መንገድ አለመግባባትና አለመታወቅም ጭምር ነው የከፋው ሁኔታ የሚያስከትለው ቢያንስ አንዱ ምክንያት ነው ብለዋልና፣
ይሄን የሐሳብ ግልጽነት መረጋገር የሚለውን ነገር ለመግለጽ መጽሐፌ ላይ የተጠቀምኩባቸው ምሳሌዎች አንደኛው አብዛኛው የአሜሪካ ፕሬዚደንት ሮናልድ ሬገን ታሪክ ነው። ልጅ ሆኖ የገጠመውን ገጠመኝ ከተናገረበት የተወሰደ ነው። እና ምንድነው የሆነው? ሬገን ባደገበት ዘመን ወጣት የሆነበት ዘመን ሰው ጫማ መግዛት ሲፈልግ ሱቅ አይደለም የሚሄደው፣ ተፈር ጫማ ሻጮች ነው የሚሄዱት። እና ሬገንም አዲስ ጫማ ፈልጎ ሰፈራቸው ወዳለ ጫማ ሻጭ ይሄዳል። ግን ከተለከለ በኋላ ጫማ ሻጩ ምን አይነት ቀለም ያለው ጫማ ትፈልጋለህ ብሎ ጠየቀው። ሬገን ክርስቶስ አይለም ወይ ጥቁር አላለም፣ ነጭ ወይ አረንጓዴ አላለም። ግን ከተለከለ በኋላ ምን አይነት ጫማ ትፈልጋለህ ብሎ አማክሪው ሬገን ጫማ አለም ፈጣን ጫማ ሰሪ እንግዲህ ሄድና በዚህ ጊዜ ተመለሰ። ያው ጫማ ሰድ ብሎ ይሸኘዋል። በቀጠረው ካለ ሬገን ጫማውን ለመውሰድ ሳንቲዞ ይመጣል። ሰውየው በርቀት የተቀለለ ጫማውን ይሰጠዋል። ሬገን ርቀቱን ከፍቶ ጫማውን ሲያየው የተሰጠው ጫማ እንድቁ ጥቁር ቀለም ያለው የለው ደግሞ ቡኒ ቀለም ያለው ጫማ ነው የሰጠው። እና በዚህ ጊዜ እኔ ይሄንን ጫማ እሺ አልሄድም ማድረግ አልችልም። ያምንም እንኳን ሬገን ትንሽ ስታይልሽ ቢሆን የታወቀ የሆሊውድ ሰው ነው፣ በልጅነቱ አላረገውም አልወስደውም አለ። እና በህይወቱ ዘመን ሁሉ ያረሳውን ትልቅ ነገር አስተማረው። አንተ ራስ አስበ ይሆነኛል የምትለውን ነገር ነገር ሌሎች ባንክ ህይወት እንዲወስኑ አቅምና ጉልበት ተሸንገው እና እንደዚህ ብዙ ጊዜ ምን ፈልገው እያለን ምን እንደምንግድ ምን እንደሚያዋጣል እያው እዚህ በግልጽነት እኛ ሳንቅ ነበር ሌሎች ሰዎች እንደው በቃ አይተው ልግባቸውን ገብቷቸው ለእኛ የሚጠቅም ይመስለንና ጠብቀን መጎዳ ስለዚህ አንደኛው የግልጽነቱ እዛ ጋር በጣም አደገኛ ካልሆነ ኪሳራ ውስጥ ያስገባን ለማሳየት ነው። እና በሌላም ጊዜ ደግሞ እኔው ራሴ የተለማመድኩት ነው። አንድ ጊዜ ኢትዮጵያ ቤተሰብ ለማየት ሄጄ ክረምት ነው፣ ዝናብ ይዘንባል። ሲልም ጭቃው ፀሐይ ወጣ ስትል ጫማዬን ለማስጠረግ ሊስትሮ ተራ አሁን ይኖር አይኖር አላውቅም። ድሮ ግን ብስ እንደዚህ ሄደን ጫማችንን ለማስጠረግ ምንባቸው ቦታዎች እዛ እያስጠረኩ ያለው አንድ ሴት መጥቶ ተቀመጠ። ያረገችው ጫማ የቆዳ ጫማ ቦት ከሊስቶች መካከል ሆነ ያለ ሌሎቹን ገፋፍቶ ቁጭ ያለና በደንብ በኃይለኛ ፍጥነት እዛው ቁጭ ብዬ ኖርሾ ጨርሻለሁ አላት። እና ስንት ስትየዋ ማማ አስበው ይስጡኝ አላት። ሴትዮዋም ከዛ እሺ ብላ ቦርሳውን ከፍታ ጥቁጠቅናምሳርካንቲ ምናምት ሄ እና በዚህ ጊዜ ልጁ በጣም ተናደደ። አስቡ ሚስቱ ትልቅም ትጠኛለች እያሉ ሴትዮዋን ብቻ እና በሌላ በኩል የተቀመጠው ደንበኛ ደግሞ አስበው ስጡኝ አል ከአስባ ሰጠች ምነት ያናድዳታረፈ ሌላው። እና አንዳንዴ እንደዚህ ነው በቃ ሌሎች ለሌሎች ትህትና ይመስላል አውትሶርስ ማድረግ ምንፈልገውን ነገር እንዲያደርጉልን ለመነጋገር ከባህል የተያያዘ ነገር አለ። ንግግር ተግባቦት አንደኛው መግለጫ
ከመደነጋገር መነጋገር የሚለውን ከስነ ልቦና አንጻር ተግባቦት የሚባለውን ስልቶችና ከግለሰብ ከቤተሰብና ማህበረሰብ ድረስ ያላቸውን ፋይዳ የሚያሳየውን መጽሐፉን መነሻ በማድረግ ነው የተወያየነው። ግጭቶች የበረከቱበት ባለም ዙሪያ ማለት ይቻላል አሁንም ያልተፈቱ ያልተገጉ ቁስሎች ያሉበት ትኩስ ሰዎች የሚገደሉበት ሁኔታ ያለበት አገርም ዓለም ውስጥ ነው ያለነውና ውይይቱን ግግሩ በዚህ ዙሪያ ይከተላል። በሌላ መሰል ቃለ ምልልስ መልሼ እንደማገኙ ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮች ከመደነጋገር መነጋገር በተሰኘው መጽሐፋቸው ዙሪያ ከስነልቦና ሳይንስ አዋቂው ከዶክተር ሳሙኤል ወልዴ ጋር ጀምርነው ወጋል ተቋጨም። ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ እንግዳችንን ዶክተር ሳሙኤል ወልዴን እናመሰግናለን። እግዚአብሔር ይስጥልን። ሲዋን በሚል ርዕስ ከኢትዮጵያ ድንበሮች ተነስተው እጅግ አደገኛውን በርሃና ብዙ ሺዎችን የበላውን የባህር መንገድ የሚተርክ
እግገኝነት ወደሚያገኙበት ሶስተኛ ሀገር እስከሚላኩ ድረስ ጊዜያዊ መኖሪያቸው ባደረጓት በየመን ያሳለፉትንና
በተቀላላውም መከራ በበዛበት የስደት ጉዞ የገጠመውን ፈተና የሚያሳይ መጽሐፍና
እንዲሁም The Journey to Death, 72 Hours in Sahara Desert and 41 Hours on Red Sea በሚል ርዕስ ወደ እንግሊዝኛ ቋንቋ የተረጎመውን መጽሐፍ ለንባብ አብቅቷል።
በምሽቱ ቅንብራችን ሕይወትና ሥራውን የምንዘክረው
በቅርቡ ከዚህ ዓለም በሞት የተለየው ጋዜጠኛና ደራሲ ዳንኤል ገዛኸኝ
ከቅርብ ጓደኞቹም ሁለቱን ጋብዘናል።
አመሰግናለሁ አዱላ። ዘላለም ገብሬ ይባላለሁ። ኢትዮጵያ ውስጥ በነበርኩበት ሰዓት በነጻ ሚዲያ ውስጥ የበጋዜጠኝነት አገለግል ነበር። ከዛም በኋላ በከምርጫ 97 በኋላ በተከፈተው የሀገራዊ ተቃውሞ ምክንያት ከሀገር ተሰድጄ አሁን በሰሜን አሜሪካ እገኛለሁ። ለኖርበት የነበረው በሺካጎ አካባቢ ነበር። ኮሮና ከመጣ በኋላ ወደ አትላንታ ጆርጂያ መጥቼ እዚህ እኖራለሁ።
ታምራ ሰርቪስ ባላለው ኢትዮጵያ በወንጭትና አስኳል ጋይታ ዋና ዘገኝት ሰርቼ ነበርና በ1998 በኢትዮጵያ አቆጣጠር ህዳር 18 ቀን ከጓደኛዬ ከዳሬስ ጋር ሆነን ከኢትዮጵያ የወጣነው ቴክሳስ ዳላስ ከተማ ውስጥ ነው የምኖረው።
አመሰግናለሁ። በቅርቡ ከዚህ ዓለም በሞት የተለየውን ወዳጃችሁን ጋዜጠኛና ደራሲ ዳንኤል ገዛኸኝን እናስታውሳለን። ዳንኤል በጣም የሚታወስበት አይነተኛ ስራው ተደርጎ የሚታዩ ሁለት መጽሐፍትን ጽፏል። ዘግናኝና በፈተና የተሞላ 41 ሰዓታት የጀልባ 71 ሰዓታት የሳህራ በረሃ እጅግ አደገኛ ጉዞ የሚተርክ ስደተኞች የሚያሳልፉትን የሚገጥማቸውን ፈተና በጉዞ የሚታዩትን እጅግ አሰቃቂ ሁኔታዎች የሚተርክ ነው። ምናልባት ህይወቱንም መንገዱንም ተጋርታችሁ ይሆናል። እስኪ ወደዚያ ዝርዝር ከመዝለቃችን በፊት ዳንኤልን እንዴት ታስታውሱታላችሁ? ምን አይነት ሰው ነበር? እንደ ጓደኛ እንደ ወዳጅ በቅርብ እንደሚያውቀው ሰው ጭምር ከሌሎች ጋር ያለውንም የሚታወቅበትን ጸባይ ታምራት ጋር ተልጀምርና ወደ ዘላለም መለሳለሁ።
ዳንኤል ማቀው ኢትዮጵያ ውስጥ ነው ሞገድ አዘጋጅ ነው ላይ ቃል ኪዳን የትምህርት ጋይታ ማዘጋጅ ነው ማቀው በጣም ጥሩ እና ጠንካራ ልጅ እንደነበረ አውቃለሁ። ከዛ በተፈጠረው ችግር ሁለታችን ተመካከል ነበረ ያገለ መውጣት እሱ ሰኞ ዕለት 1819 ክስ ነበረበት ፍርድ ቤት። ወደ 8 የሚሆኑ ክሶች ወደ ፋይናል ደረጃ ደርሰው ነበር ለውሳኔ። ያንን አስቦ ነገረኝ። እኔም ክስ ነበረብኝ። ሁለታችንም ተነጋገረና 1819 እሱ ፍርድ ቤት መቅረብ ነበረበት ለውሳኔ። 18 ከኢትዮጵያ ወጣን። ዳንኤል ማለት ለራሱ ያልኖረ ለሰይኖረ ደግ ሰው ነበረ። ህይወቴ እኔ እንቆጨኝ ነገር ቢኖር የሱ ህይወት ማለት ነው። በጣም ጠንካራ በጣም ይገርም ነው። ምን እንደደረገ ምን ታሪክ እንደሰራና ነግራለሁ። ባጥ በጣም ተከራሽ ነበር።
ዘላለም አንተስ ዳንኤል እንዴት ታስተሳሰዋለህ?
ዳንኤል አሁንት ለማስተዋወስ ብዙ ነገሮችን ነው ወደኋላ እንድመለስ የሚያደርገኝ። ምክንያቱም ከመጀመሪያው ጀምሮ ሰዎችን የመውደድ ባህሪው በጣም የተለየ ፍጡር ያደርገዋል። እንዳጋጣሚ ታምራት ሰርቪስም ነበር አብሮት ወደ ድሬዳዋ ተደብቀው በምርጫ 97 ወቅት ላይ ሁለቱ ሆነው ነበሩ። ደውለውልኝ እና በምን በኩል እንሂድ ብለው ጥያቄ ያቀረቡልኝ ከሀገር ለመውጣት ባሰብንበት ወቅትና ከዛን ጊዜ ጀምሮ በጣም የተለየ ለሰው ልጅ ፍቅር ያለው ነበር። ከዛም በፊት እንግዲህ በቃል ኪዳን ላይ ሲሰራ ማቋቋለው ከዛም በኋላ ሞገድም ላይ የሚገርም ነገር ዳንኤል ገዛኸኝ ማለት ታምራት እንደገለጸው ለራሱ ሳይሆን ይኖር የነበረው ለሰዎች ነበር። ህይወቱ እስካለፈበት ጊዜ ድረስ ከመንግስት እንኳን ከሚያገኘው አሁን ብዙ ጊዜ አልሰራም። በህክምና ላይ ስለነበር መንግስት ነበር ሶሻል ሴኩሪቲ የከፈለው ይኖር የነበረውና ከዛች ገንዘብ ላይ እንኳን ለተሰደዱ ጋዜጠኞች፣ በየመን ላይ ለሚኖሩ ዜጎች፣ ለተቸገሩ ወገኖች ቀድሞ ደራሽ አጉራሽ የሆነ ልጅ ነበርና እንግርመ ቀጥተኛ ተናጋሪ ነው። ግልጽ ነው ንግግሩ። እውነተኛ ጓደኝነት ያለው ምንም የሚሸሽግ ነገር እንደሌለ ነው። ምናልባት አንዳንድ ጊዜ በራሱ ጉዳይ ላይ ብቻ የሆነ ነገር መናገር ካልፈለገ ላይነግርህ ይችላል። የሌሎች ሰዎች ነገሮች ካሉ ግን በቀጥታ መጥቶ ይሄ እንደዚህ ነው፣ ይሄ ኮብ ታረግ እንደዚህ ነው ብሎ የሚመክርህና እንደገና ያንን ነገር ካላስተካከልከው ራሱ አስተካክሎ የሚሰጥህ መልካም ወንድም፣ መልካም ጓደኛ፣ መልካም የሥራ አጋር ነበር። ግን ከ2017 በኋላ ባጋጠመው የኩላሊት በሽታ ሲታመም ቆይቶ እንግዲህ ባለፈው ሳምንት አካባቢ ነው ያረፈው። በእንደዚህ አይነት ሁኔታ ነው ዳንኤል የምናስታውሰው። ታሞ እንኳን እኛ ሳልሆን ምን ጠይቀው የነበረው እሱ ነበር እየደወለ የሚጠይቀው። ሰው አስተዋሽ ነበር፣ ሰው ጠያቂ ነበር።
በስደት ዘመናችሁ የመን በነበራችሁ ጊዜ በዚያ የሚገኙ ስደተኞችን አብሮ የተሰደዱ ጋዜጠኞችን ወክሎ ለሚገጥሙ ፈተናዎች ለመገናኛ ብዙሃን ተወክሎ ይናገር እንደነበር እናስታውሳለን። ከኛ ጋር የነበረው ግንኙነት በዚያ መልኩ ነበርና ታምራት ቀደም ብዬ በጠቀስኩት መጽሐፉ በስፋት የሚተርከውን ጉዞ አብረሃ አድርገሃል። እስኪ ጉዟችሁን ወደ ኋላ መለስ ብለህ አስታውሰን። ምን ይመስል ነበር በመጽሐፉ? ጅግም የሚያሳዝን የሚዘገንን ምናልባትም በሩቅ ምናውቀው የሚመስልን የብዙ ስደተኞችን የህይወት መስመር የገዛ አጋጣሚውን ዋቢ በማድረግ ዳንኤል በመጽሐፉ ይተነትናል። በሶማሌ በኩል አድርጋችሁ አቋርጣችሁ ወደ የመን ማቅናታችሁን ቀደም ብለም ጠቀስ አድርገሃል። በመጽሐፉን ስምህን ያነሳል ጉዟችሁን በሚተርክበትና ምን ይመስል ነበረ ታምራት እስኪ አስታውሰን።
ጓደኛችን ጉሩን ተቀያሉት የሚባለው የመን ነበርና በሰሙን ተይቀናቸው ወጥቶ ስካት ተረካላለን ባህሩን ትንሽ አስተግሪ ማመርች አንደዛ ከሆነ ብለን ያው ተነሳንና ህዳር 18 1998 ከኢትዮጵያ ወጣን። ሶማሊያ ሀገር ገባን። ሶማሊያ ሀገር ለባንስ 18 ተፈጽን ቀን እግር መንገድ ይሄድን አንዱ ጎሳ ይዘናል። 600 ብር ተከፈለን ይያለን ጎሳሶ ደረሰ እና በጣም ጎሳሶ በጣም አስቸጋሪ ቦታ ነበርና ተቸግረን ነበር። በጣም ሱንታንካራ ልጅ ነው። በጣም ብዙ ነገር ለኢንተርኔሽን ዛይ ወጣቱ አመርክቶ ትንሽ እንክብካቤ ያደረጉልን እሱን ታሞ ነበርና ትንሽ እንክብካቤ ያደረጉልን 9 ቀን ቆየ። ከዛ ወደ ቦሳሶ ከቦሳሶ በባህር 41 ሰዓት ነው። አካሄዱ በጣም አስቸጋሪ ነው። በጣም ያሳዝናል። ምንም የምታየው ነገር የለም ባህሩ ላይ። በቃ ምናለሱ ይሄ መንገድ እኮ እግዚአብሔር መንገድ ነው፣ ሰው የሚሄድበት መንገድ አይደለም። እግዚአብሔር ብቻ የፈለገው ያድርገን፣ ገበሬ ይጠብቀን ምናምን እያለ ነበርም ይሄድ ነው። ከመንገዱ መሀል ላይ ሞተር ቆመ። በቃ ሰውም ለቅሶ በጣም ተቸገርን፣ አለቀስን። በኋላ ያው እግዚአብሔር ፈቅዶ ባህሩን ብለን ከሰላ ከአርባ አንድ ሰዓት በኋላ የመን ደረስን። የመን ስንደርስ ስንወርድ አንድ ሰው የለም፣ ሁሉም ሮጦ ጠፍቷል። እኛ ለካ የናናቅም ወጣችን ጋር ተጋተልን ብለን ሄዳለን። እንጠራለን፣ እንሄዳለን፣ እንጠራለን። ከቢያንስ ከስምንት ሰዓት ጉዞ በኋላ መንገድ ላይ ደረስን። ያው የመኖችን አገኘን። የመን በጣም ጥሩ ህዝብ ነው። ተቀበሉን፣ ምግብ አበሉን። ከዛ እኛ ብር ነበረ እና ዶላር ስነሳያቸው እያዩ ይገረሙ ነበር። ከዛ ወደ አደን ለመሄድ ጀመርን። እያደረን ወደ ሶስት ቀን አራት ቀን እየሄድን
በምንድን ነው የምትሄዱት?
በግር
የማሽን መከያሰልለን ያው ጀርመኒዎች ደግፍ ናቸው አሶ በትደው የመን በጣም ደግዝ ነው የተወሰነ መንገዶች ሲና ከዛ እንወዳን ከዛ በድርግ ያለን በአምስት በስድስት ቀን አደን ደረስን ዩናይትድ ኔሽን ለመመልከት ስንሄድ ዝግ ነው አዲስ አመትና ክሪስማስ ነበረ ቆየን ከሳምንት በኋላ ሲከፈት አመለክ ልናመለክት ስንሄድ ገና ነው አሉን ጠበቅንና አመለከትን እዛ ማመላለስ ብዙ አዙ ጊዜ አረቦችንን ቅድሚያ ይሰጣሉ ከዛ ሶማሌን ከዛ ነው እኛን የሚያዩት ከዛ ይህን ነገር ስንል በመጨረሻ ላይ ኢንተርቪው አደረጉን ከንታዲ በኋላ ወረቀት ፕሮቴክሽን ወረቀት ለመስጠት አስቸገሩን ከዛ ዳይል እንደዚህ እኮ ነው ምናምን ጊዜ ከለከሉ ስለው ላ ታምራ ዝንበር ነገ ራብ አድማ እናደርጋለን እንዴት እንደምችል ታያለህ ከዛ ሁለታችን ብቻ ይህን ሰልፍ አድርገን ራብ አድማ አደረገው አንድ ቀን ሙሉ ማለት ስናደርግ ሴትዮዋ በወቅቱ የታሰረበች ሴኩሪቲ ደውሎ ነገራት እንዳለኳቸው ነገ ጠዋት እናናግራቸዋለን መጣች ጠዋት በልጋታ አናገረችን እኛ መጣለን ይሆን ስጭን ወረቀት ካለፍንም ስጭን ወረቀት አለች ሻለችን ለሳምንት አገሷለችን ሳምንት እንጠብቅ ምንም ነገር የለም ሁለተኛ ራብ አድማ ለማክስነ ምግብ አለችን ነገነት ስለዚህ ማርች ላይ እንሰጣቸዋለን አለች ከዛ እሺ ብለን ወጣን ከዛ ለካነሱ ማርች ላይ ዋናው አላፊ ይሄዳል ወደ ይለቃል ይቀየራል ይሄን ስሰማ እሱ ወዲያውኑ ሰልፍ ወጣን ስናስተግራቸው ከዛ ጣሩን አናገረ ነገነው መጣንም ኮነ ስጡን ማለትም ኮነ ስጡን ሳምንቱ ሰጥቶ ወረቀታችን በጣም ጋይል ተጠራለ ጎበዝ ነው አንባቢ ነው ጻፊ ነው ብቻ ብሎ መጻፍ ነው ማንበብ ነው በጣም ጎበዝ ነው ምን ማድረግ እንዳለብ ስለነገው ትሉ ምን ማድረግ እንዳለብ በእነዚህ ለስደተኞች እና አደን ላንድ አመት ኖርና ከዛ ሴትዮዋ ስረገች ጫገን ለምሱ ተነገለ ማግኘት እዚያ ጋር ጋደን አይመችም ወደ ሰላይዱ ሲባል ወደ ሰላ ዞርን የስደተኞቹ ህይወት እና እንቅስቃሴ ከባህራይን በኋላ የሰላ ውስጥ ኢትዮጵያ ስደተኛ አለ ተብሎ የተነገረው በዳዊት ምክንያት ነው። ዛሬ ስደተኛ ምን ማድረግ አለበት? ለሱ ማስተብር አለበት ብሎ እንቅስቃሴ ነበር። የመንታይም ስላይ ይወጣ ነበር። በዚህ ጊዜው ስደተኞች ስለምን መፍከራከር ነበር? እንኳን እዚህ እንኳን የመን አይደለም እዚህ እንኳን ሆኖ ስደተኛ ሆኖ ስለምን እንደተከራከረ ነበር። በጣም ተንካራ፣ በጣም አንባሪ፣ በጣም ጎዝ። እኔ እሱን በማጣቴ በጣም ነው የቆሰለው አንጀት በጣም ያዘነው። በጣም ተንከር ግን የኢትዮጵያ ገርም የኢትዮጵያ ገደኛ ማህበር ሲያቀው ያለፈ ሰው ቢሆን ዳይን ብቻ ነው። በጣም ያሳዝን።
በመጽሐፎችም እንደተተረከው ጉዟችሁ እጅግ ፈተና የተሞላ አደገኛ የሆነ ጉዞ ተጉዛችሁ ነው የመን የደረሳችሁት። ከዚያም በኋላ ግን ፈተናችሁ አላቆምም፣ የብዙዎች ፈተናም ነው። እስኪ በመጽሐፉ የሚተረከውን በመጠኑ እንመልከት። ዘላለም መጽሐፎቹን የማንበብ ዕድል አግኝተ ከሆነ ግራመን ገዲህም ደግሞ ንሱ ከአዲስ አበባ ተነስተው ከድሬዳዋ አድርገው ሲመጡ ጋብዘው እንደነበር አብረን ሂድ ብለው እንደነበር ተቀሳ አርገ ነበር። ያንንም ጨምረ እስኪ ያጫውተ።
እሺ አመሰግናለሁ በድጋሚ አሉላ። አዎ መጽሐፉን አንብቤዋለሁ። እንግዲህ እንደወጣ አካባቢ ነው ያነበብኩት። በጣም መሳጭ የሆነ ማንኛውም ሰው ያንን መንገድ እንዲያስበው የማያደርግ ምን ያህል መከራ ስቃይ ተቆጣይ በዛበት የሴት ልጆች መደፈር እንግዲህ በህገወጥ መንገድ ሰዎችን አዟሪዎች በምን አይነት ሁኔታ ሰዎችን ያጉላሉ እንደሚወስዱ ቁልጭ አድርጎ ተቀመጠበት ነገር ነው። አጥንት ምናልባት ስሙን በትክክል ባላቀም በሻሹ አይደለ ታምራት እዛ ላይ በሚሄዱበት ትንሽ የጀልባ ሞተር የመኪና ሞተር የተገጠመላት ጀልባ ላይ በጣም ብዙ ሰዎች ተሸክም ጨረሻ ላይ በክንፍና ክንፍ ዙሪያ ላይ ወይንም በጫፍና ከፊት ሆነው የሚቆጣጠሩ ጨርቅ ላይ የተንጠለጠሉ የህገወጥ አዟሪዎች ወይንም አሻጋሪዎች እነዚያ ሰዎች ሴቶችን እየመረጡ ራሳቸው አጠገብ ያስቀምጡ እነዚያን ሰዎች እንደገና ደግሞ ሴቶችን እየደፈሩ እዛው የሚያስቀምጡ ሲሞቱባቸው እንደገና ደግሞ እዚያው ውስጥ ባህር ውስጥ እየከተቱ የሚያልፉበት ትልቅ ጉዞ ነው። በጣም ከባድ ጉዞና ያንን ስታነብ እንባ እየተናነቀ ነው የምታነበው። የሚገርም ነገር ብዙዎቹን ጓደኞች በዛ ሄደው ያለቁ ልጆች አሉ ባህር ላይ ገብተው የሞቱና እነሱን እያስታወሰኝ ሁሉ ያነበብኩበት አጋጣሚ አለ። እኔ ካነበብኩት በኋላ እንግዲህ ብዙ ሰዎች አንብበውታል። ድምጻዊ ሴዲ አፍሮም ኮርኩም አፍሪካ ብሎ የዘፈነበት ዋነኛ ምክንያቱ እሱ እንደሆነ አውቃለሁኝና ኩርኩም አፍሪካን በደንብ አድርገህ ብትሰማው ያንን የስደት ህይወትን ነው የሚገልጸው። በዚህ ባህር ላይ እንዲሰው እንደሚሞት በምን አይነት ሁኔታ ነው የሚሞተው የሚለውን ቁልጭ አድርጎ ያሳየ ነው። ዳኒ አሁንም ሊያበረክትልን የተዘጋጀበት ነገር ነበር። በሚኖርበት ኮልዳኮት አካባቢ እንደዚህ ጥሩ ጥርሳ የሰሩ ሰዎችን የመሸለም የማስተዋወስ እውቅና የመስጠት አይነት ፕሮግራም ሊያዘጋጀ ነበርና ረፍት የሌለው ልጅ ነው። ሰዎችን ከመርዳትና የደረሰባቸውን ችግር የማጉላት ባህሪ ያለው ልጅ ነውና በጣም የሚደነቅ ነው። እኔ በወቅቱ ከአዋሳ ተደብቄ ከነበረበት ቦታ ወደ ኬንያ ሲሄድ ታምራትና እሱ ናቸው በብዛት ኮሚኒኬት የሚያደርጉኝ የነበረው። ጉዟችንን እንነጋገር ነበር። እንዴት የማን ይቀርማል የማን ይቀርማል ሁሉም ባብራን ነበር። እና እነሱ ወደ የመን ከሄዱ በኋላ ነው እኔ ወደ ኬንያ የገባሁት። የኔ ፈጣን ነበር ማለት ይቻላል። በተለይ እንደገባሁ አካባቢ ብዙ የኢትዮጵያ ነጻ ጋዜጠኞች ማህበር አባላቶችን አገኘው። መንገዱን እነሱ ነበሩ የሚያሳየኝ። ለምሳሌ እንደነ በፍቃዱ ሞረዳ የጦማር ጋዜጣ አዘጋጅ የነበረው እና ስለሽ የሚባል ጋዜጠኛ የነበረ ደሰን የሚል ጋዜጣ ላይ የሚሰራ የነበረ ልጅ፣ ሌሎችንም ያገኘኋቸዋል እነ ካሳሁን ለማ የሚባሉና እነሱ ነበሩ መንገዱን በሙሉ ረዱኝ። እውነትም አጠቃላይ የኢስት አፍሪካውም ዩኒሲያር ኬንያ ላይ ስለሆነ ያለው ተሰድምትን በጣም የጎላ ነበር እና የወጣንበት ወቅት ደግሞ የእኛ ጉዳይ በጣም ከፍተኛ ኢሹ ስለነበር ብዙ ጊዜም አልፈጀባቸውም ነበረ የእኛን ጉዳይ ለመቀበል። ከዛም በተወሰነ አጭር ርቀት ጊዜ ውስጥ የአኮሞዴሽን ሰጡን። ከአኮሞዴሽን በኋላ ያው ሪሴትልመንት ብለው ነው ቀጥታ በሪሴትልመንቱ መሰረት ወደ ሺካጎ ያመጣሁኝ። እስከዚያን ጊዜ ድረስ ራሱ ከዳኒ ጋር የነበረን ቁርኝት በጣም የተለየ ነበር። አምራትን ያውቃል። የእነሱ ጉዳይ በጣም ተበላሽቶባቸው ምንም እንቅስቃሴ ሳይኖረው ሲቀር እኔ ከኢትዮጵያ ኮሚኒቲ አሶሴሽን ኦፍ ሺካጎ ጋር በመሆን የነበሩበትን ችግራቸውን ነግሬያቸው እነሱ በጣም ከፍተኛ ጥረት አደረጉ። ኢሚግሬሽን እንዲፈቅድላቸው አልቻለም። አምራት እንዳለው ዳኒ ለሰው ልጅ ኢነርጂ የሆነ ልጅ ነው። ሀሳብ የማመንጨት ባህሪው ውፎ ደግሞ ለህብረተሰብ የማሳወቁ እውነት ለመነጋገር እሱና ግሩም ተክለ ሃይማኖት በስደት ላይ እያሉ የስደተኞች ድምፅ ነበሩ እስከወጡበት ድረስ። ያው ግሩም ተክለ ሃይማኖት ወደ ኢትዮጵያ ገባ፣ ዳኒም ወደ አሜሪካ መጣ እና ስደተኞች በእነሱና በእነ ነብዩ ሲራክ ነበሩ በተለይ አረብ ሀገር ላይም ሆነ የመን ላይ ያሉ ስደተኞች ድምፃቸው የሚሰማው የነበረው። ይህን ያህል ከራሳቸው አልፈው ለሰው የቆሙ ሰዎች ነበሩ እና ዳኒ ይህንን ባህሪውን ሁላችንም የምንወድለት ነው፣ ሁላችንም የምናደንቀው ነው።
ዘላለም መጽሐፉ ላይ የተነሱትን አንኳር ጭብጦች ያነሳኸው ሲዋን በሚል ርዕስ አማርኛ የጻፈው ትርጓሜው በዕብራይስጥኛ ግንቦት ማለት እንደሆነ እዛው መጽሐፉ ላይ ይናገራል። ግን ደግሞ ሌላ መጽሐፍ ተመልክቻለሁ ወደ እንግሊዝኛ ተተርጉሞ ይመስለኛል። እኔ ዋና ቅጂውን የማየት እድል አላገኘሁኝም። አሁንም አማዞን ላይ የሚገኝ ነው። The Journey Today, 72 Hours in Sahara Desert and 41 Hours in Red Sea ይላል። ይሄው መጽሐፍ ሲዋን ነው የተተረጎመው ወደ እንግሊዝኛ? ከሆነስ ማን ተረጎመው?
ሲዋን ነው ራሱ ነው የተረጎመው። ከዛ በኋላ አርትዖቱን የህትመት ድርጅት ውስጥ ያሉ ነጮች ናቸው አርትዖቱን በደንብ የሰሩለት። ተመሳሳይ ነው ሲዋን ነው ራሱ፣ ግን በተወሰነ መልኩ የተወሰነ ፖርሽን ላይ ሁለት ሶስት ምዕራፎች አዳዲስ የገቡበት አለው እዚያው ላይ። ግን ሁለቱም መጽሐፎች አንድ ቅጽ የወጡ ናቸው። ለውጭ ዜጎች ለማሳወቅ ያደረገበት እንትን ነው። እንደ ህልሙማ ቢሆን ኖሮ የዳኒ ህልም ሲዋንን በእውነተኛ ታሪክ ላይ የተመሰረተ እስከሆነ ድረስ በሙቪ ደረጃ ነጮቹ መጽሐፉን አግኝተውለት እንዲሰሩለት ሁሉ የሚመኝ ልጅ ነበር እና ለዚያም ነው ትልቁ ትግሉ የነበረው እኔ ባከፍሉ እንኳን ይሄንን ታሪክ ሰርተውት በዓለም ላይ ቢታወቅ ደስ ይለኛል ብሎ ልጅ ነበረ።
ታምራት ወደ አንተ ልመለስ። ባደስ በኩል በመጽሐፉ ሲዋን ስለተነሱ ታሪኮች ምን ትለናለህ? በጋራ ያደረጋችሁትን አደገኛ ጉዞ ተርካል። ያው ጉዟችሁ ነው በዚህ መጽሐፍ የሚነሳውና ምን ይመስል ነበር? እንዴት ተጠነሰሰ ያ መጽሐፍ? በምን መልኩ በኋላ በዚህ ደረጃ ዳንኤል ያዘጋጀው? በቃ ኋላ በትርጉም የተሰራውንም ስራ የምታውቀው ካለ እሱንም ጨምረ።
የምን ከገባን በኋላ እያንዳንዱን ነገር ይጽፋል። እንደዚህ ነገር ተደርጎ እናወራለን። እንደዚህ እሱ መጽሐፍ ብቻ ይጽፋል። በጣም የሚጽፈው እና ያወራል። እንደዚህ ነገር ሲለው እንደዚህ ሰው ሲለኛና ለማስታወሰውን ይጽፋል፣ ይቀመጣል። በጣም ጎበዝ ነው። አሜሪካን ስገባ ይናደርጋለ ብሎ አለም ነበረ እና ይህ ከማድረገው በፊት
ለዳይት ተንከረቱ ምንም ስክረት የሚናገረው ዩናይትድ ኔሽን ዩኤንኤችሲአር ያሸነፈ ብቻኛ ልጅ እሱ ነው። ጉራማይል የሚባል ጋይታ የመን እናሳተን ነበርና እያንዳንዱ ልክም በአማርኛ የተረጎመ ስለኢትዮጵያ ስደተኞችን ያነቃንቅና ስለነበረ አይወዱት ነበረ ዩናይትድ ዩኤንኤችሲአር እና በጣም በተደጋግሱበት ነበረ በኬዙ በምንም ይህንን ብቻ ነሽን። በኋላ የመን ታይምስ ላይ አንድ ታሪክ ወጣ። ዘጠኝ ዓመት ልጅ አንድ የመናዊ ያው ችግር ሲደርስበት $150 ልጁን ይሸጣል እና ይህንን በጉራማይሌ ጋዜጣ ያሳትማል። ይህንን ከሳትም አማርኛ ተናጋሪዎች የመኖች ይህን ሲያነቡ ሀገራችንን አሰደበ ብለው እንገለዋለን ብለው ፎክረው በጣም ሲቀጣስቱ ነበር እና በወቅቱ ዘመን ታይምስ ዋና አዘጋጅ የነበረችው ስሟን ለጊዜው ረስቼዋለሁ እሷ ደንግጣ ራስን ጠብቅ አጉልቦት አትሁን ምናምን ብላ ነገር መከረችው። ከዛ እሷ ሪፖርት ለዊዛ ቦርደር ፈረንሳይ ያለው ሪፖርት አደረገች። በወቅቱ እነሱ ደንግጠው ስለነበረ ጀኔቭ እና የአሜሪካን መጥተው ሪፖርት አደረጉ። እንግዲህ በአስቸኳይ ከሀገር እንዲወጡ ሲባል ለእኔ ተክለው እሱን ከለከሉት። እዛ ያሉት የምሳሌ የሚሰሩ እሱ ይታገላቸው ስለነበረ እያንዳንዱ ስደተኛ ኢራቂ አረቦቹ ይወጣሉ ስደተኛ እያስነሳብን ነው ብለው በጣም ጠምደውት ነበር እና በዚህ ወቅት ሲመጣልን ድል ለሁለታችን እኔ የፈቅደው እሱን አቆዩት። በዚህ ምክንያት ብቻውን ሸልፍ አድርጎ ታግሎ አሸንፋቸው እዚህ የደረሰው በጣም ጎበዝ ለኢትዮጵያ ንሳሱ የመዳሉ ሴቶች ታላቅ ታጋይ ነበረ። የሚደርስባቸውን ሪፖርት ያደርግ ነበር ይናገር ነበር። ፈቃነ ከአባራ ያልቀጥሎ የመን ውስጥ እንቅስቃሴ የፈጠረ ልጅ ቢኖር ዳንኤል በጣም ጎበዝ በጣም ጠንካራ እዚህ መጥቶ የመላሉት ሀገር ከዛ እንዲወጡ እያንዳንዱ እርዳታ በጽሁፍ በገንዘብ በተለያዩ ነገራቸው ነበረ። አሁን እንኳን እንዲታሙ ኢትዮጵያ ላለው ጉሩም የተለያዩ ጓደኞቹ የተለያዩ ቀደሉ እርዳታ ይሰጣል። ብር ካለው ብር ላይ ለምን ዳንኤል እንዲታረጋል ትጎዳል ታክ ተካፍለን እንኑር ይህ በጣም ጥሩ በጣም ይዳል ነጽ ያላል ግዴ ለምባይም እንትን ይለኛል። ስለዚህ የዳንኤል ነገር እንዲበቀላል የሚነገር ነገር አይደለም። ግን ሳይታወቅ መሞቱ ብቻ ነው የሚያሳዝነው። ከሳምንት ነግሮኝ ነበረ ይህ ነገር በቃጠን ፌርማን። ከዛ ስልኩን ብደውል ሳይነሳ ደንግጬ እኔ በጣም አስታሙ ዜጋሽ ያለው ጓደኞች ነው ጽፎ ሲያዩት በጣም ጠንካራ እኛ በችግር ላይ በነበርንበት ጊዜ ጋሽቲቼ ሙላት ድረስ ከበደ ነፍሱን ይማረው ታሙ አሰፋ ዜጋሽ ያለው እነዚህ ናቸው በጣም የኛን ችግር ውጤት እንዲያገኝ በማድረጋቸው አመሰግናለሁ። እሱ ሁሉ ጊዜ ያመሰግናቸው ነበረ። ግን ሳይደላ በሞቱ በጣም ያዘኛል። ዳንኤል በጣም ጠንካራ በጣም ጎበዝ ሰው ነበር።
ዘላለም ወደ አንተ ልመለስ ነው። የዛሬ 2 ወር ግድም ዳንኤል ወደ ሆስፒታል ሳይገባ ፊት አግኝቼው ነበር ብለኛል። ከ2017 አንስቶም በአውሮፓውያኑ አቆጣጠር የኩላሊት ህመም ከገጠመው በኋላ ጤና መታወኩ ብዙ እንዳላሰራው በህመም እንደቆየ ይገልጻል። በምን አይነት ሁኔታ ውስጥ ነበረ? መጨረሻዎቹን ሳምንታትና ቀናት የታመመባቸውን ረዘም ያሉ አመታት ምን ይመስሉ ነበር? በምን አይነት ሁኔታ ውስጥ ነበረ ዳንኤል?
ዳኒ ከ2017 ገደማ ላይ ነው ከሲያትል የሰሜን አሜሪካ ስፖርት ፌዴሬሽን የሚያዘጋጀው እግር ኳስ ደርሰን ከተመለስን በኋላ ነው። በእርግጥ እዚያ ነው የነገረኝ የሆነ ህመም ስሜት አለኝ ግን ገና አላወቅኩትም የሚል አይነት ነገር ነው የመጀመሪያው የነገረኝ የነበረው። ከዛ በኋላ ግን የዲያሊሲስ በሽተኛ እንደሆነ እና ኩላሊት ህጥበት እንደሚያደርግ ነገረኝ። ከታመመም በኋላ ቀደም ብዬ እንደነገርኩ ስራ ካቆመ ጊዜ ጀምሮ ለብዙ ጋዜጠኞች ህይወት ላይ የደረሰ ልጅ ነው። ከሚያገኛት 1000 ብር ከማትሞላ ብር ላይ ኮንትሮል የሚሰጥ ሰው ነው። የዛሬ ወር አካባቢ ነው ተደዋወን። በጣም ለረጅም ሰዓት ነው ስናወራ የነበረው ስለ ኢትዮጵያ ነጻ ጋዜጠኞች ማህበር፣ እንዴት አድርገን እንመልሰው፣ ምን አይነት ህብረት ነው መኖር ያለበት፣ ተበታትነን መቅረት አለብን ወይ፣ በጋሽ ክፍሌ ሙላት የሚመራውን ነጻ ጋዜጠኞች ማህበር እንዴት አድርገን አመራሩ ኢትዮጵያ ውስጥ ሆኖ በዓለም አቀፍ ደረጃ ደግሞ የስምን እውቅና እንዲኖረው ምን ማድረግ አለብን የሚሉ ነገሮችን ተወያየን። ከዛ የተወሰኑ ሰዎች ጋር እነዚህ እንድታወራቸው እኮ ጥሩ አይዲያ አላቸው፣ ከእነሱ ጋር ሆነ አንተ ብትሰራ የተሻለ ነገር አለ በሚል ሀሳብ ሰጠኝ። በመጨረሻም ላይ ስንለያይ ዘላለም ያው ታውቃለህ አይደለ፣ ጽፌዋለሁ ግሩፓችን ላይ በዚህ 2 ቀን ውስጥ የኩላሊት ትክለ ነቀላ ላደርግ ሆስፒታል እገባለሁ አደራችሁን ጸልዩልኝ አለ። የመጨረሻ ቃሉ የነበረችው ማለት ነው። እና በማለፉ በጣም ልባችን ተሰብሯል፣ በጣም አዝነናል። ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ በሙሉ መጽናናትን እንመኛለን።
በዚህ ሁኔታ ማለፉ በጣም ከባድ ነው። እንደው ምናልባት ካላረዘምኩት በተለይ ዳኮታ ለሚኖሩ የኢትዮጵያን ኮሚኒቲ አባላቶችና ያችን አንድ ወር ሙሉ በሆስፒታል በተነበረበት ሰዓት ጧትም ቀንም ሌትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን በቃ አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም። አይሲ ውስጥ በነበረበት ሰዓት የነገረችኝ ሴት ሶማሌ ነች፣ አይሲ ውስጥ ነው እና ሊያናግር አይችልም። ጸልይለት ብላ ነው እሷ ምን ትላለች።
የብዙዎችን ህይወት የቀጠፈውን አደገኛውን የባህርና የበረሃ ጉዞ ምናልባት በዛ መንገድ ለሚያልፉ ሌሎች የሚረዳ መንገድ ጭምር የራሳችሁን የስደት ጉዞ የተረኩ መጽሐፎች የጻፈ በስደትም ሆኖ እሱም መሰል በተለያዩ አካባቢ ያሉ ስደተኞችን ስደተኛ ጋዜጠኞችን ሲረዳ የቆየ መሆኑን የመሰከራችሁለትን በቅርቡ ከዚህ ዓለም በሞት የተለየን ጋዜጠኛና ደራሲ ዳንኤል ገዛኸኝን ለማስታወስ በተሰናዳ ዝግጅት ነው ያገኘኋችሁ። ዘላለም ገብሬ፣ ታምራት ሰርቤሳ የቅርብ ወዳጆቹ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም ከልብ እናመሰግናለን አሉላ ወንድማችንን፣ ጓደኛችንን፣ የሙያጋራችንን እንድናስታውሰው እንድናስበውና ለሌሎች የሰራውን ስራ የሲዋንን መጽሐፍም ሆነ በጆርኒ ቱዴ የሚለውንም መጽሐፍ እንደዚሁም ለሌሎችም እንዲደርስ ያደረገ ታላቅ ጋዜጠኛ ጓደኛችንን ወንድማችንን እንድናስታውሰው ስላደረከን ከልብ እናመሰግናለን።
ለዳንኤል ቤተሰቦችና ወዳጆች መጽናናትን እንመኛለን። ቆንጅት የመን በነበረበት ወቅት በጓደኞቹ እንደተነገረው ዳንኤልን ጋዜጠኞች ጓደኞቹንም ሆነ በስደት ላይ ያሉ ሌሎች ወገኖቹን በመወከል የመን ውስጥ ከመንግስታቱ ድርጅት ስደተኞች ኮሚሽን ጋር ያደርግ እንደነበረው ሁሉ አደባባይ ወጥቶም በመናገር እናውቀዋለን። በጊዜው የገጠሟቸውን ችግሮች እየወጣ ሲናገር እናስታውሰዋለንና ዳንኤልና እሱን የመሰሉ ብዙዎች ያለፉበትን መከራ ጥሩ አድርጎ በመጽሐፉ ተመዝግቦ እንዲቀመጥ አድርጓል። በየመንና በሊቢያ በመንግላታት ላይ የነበሩ ኢትዮጵያውያን የሚመለከቱ ዘገባዎች ፕሮግራሞቻችን ደጋግመን ስናቀርብ ብዙዎችን አነጋግረናል። ቆንጀት
አብረን አነጋግረናል። ትዝ ይለኛል አሎላ፣ ቀደም ሲል ስለ ዜና ረፍቱም ስታወራኝ ደጋግመን እንዳነጋገርነው መጽሐፉን የማንበብ እድል ግን አላገኘሁም ነበር። እንግዲህ አሁን አድማጮችም ሁላችንም ልናነበው የሚገባ መጽሐፍ ይመስላል። ሲዋንም ደ ጀርኒ ቱ ዴትም እንደዚሁ።
ትክክል ቆንጅት። ለእንግሊዝኛ አንባቢዎቹ ቅርብ ለማድረግ አንዳንድ ታሪኮች በአማርኛ ብቻ ይጻፉና ከአማርኛው አንባቢ ብቻ አይደርሱም። ግን የዓለም አቀፍ ችግር ነው። የእንግሊዝኛው ቅርብ ጊዜ ወጣ ነው። እኔም እንግሊዝኛውን ከእጅ አላየሁኝም፣ የአማርኛውን ነው። እንዳልሽው የስደተኞች ጉዳይ ስደት አሁንም አላቆመምና ብዙዎች ሊያነቡት የሚገባ ይመስለኛል። የሚያልፉበትን ህይወት በገዛ ተሞክሮ የሚያሳይ ታሪክ ነው የጻፈው። በዚሁ እናበቃለን።
ለቤተሰቡ፣ ለዘመድ ወዳጆቹ፣ ለሙያ ባልደረቦቹ ሁሉ መጽናናትን እንመኛለን። አሉ ለሚያሳዝን ነገር ነው
በጣም። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
የምታደርሱንን አስተያየቶች እናስተናግዳለን።
ቀደም ብላችሁ በሰማችሁት የዳንኤል ገዛኸኝ ህይወትና ስራ በተዘከረበትም ስደትን የሚመለከቱ በየግላችሁ የምትነጋገሩባቸውን በፕሮግራሙ የተንጸባረቁ ሀሳቦችን ታደርሱን ትችላላችሁ። ከዚያ ቀደም ብሎ በቀረበውም ከመደነጋገር መነጋገር የሚለው ከግለሰብ ጀምሮ ቤተሰብና ሀገራዊ ጉዳዮች ላይ የሚነሱ ርዕሶች ላይ ዛሬ የደረሱትን ችግሮች መነጋገርን አስፈላጊነት የአለመኖሩ የፈጠረው መሆኑን ነው ባለሙያችን የጠቆሙት። ቆንጅት፣ እንግዲህ ጋባዥ ርዕሶች ይመስሉኛልና አድማጮቻችንን ማበረታታት ይኖርብን ይመስለኛል።
ልክ ነው። በኢሜይልም በፌስቡክ ገጽም እንደዚሁ አስተያየቶቻቸውን መስጠት ይችላሉ። ዳንኤል ገዛኸኝ ጋዜጠኛ የስደተኞች ስቃይ ጎልቶ እንዲታወቅ ስላደረገው ጥረት የምታውቁ ሌሎች በሱ ጥረት ተጠቃሚ ሆኛለሁ የምትሉ በሁሉም መልኩ የምታውቁትም አስተያየቶቻችሁን እንድትሰነዝሩ እንጋብዛለን።
ለምሽት ያልነውን ታዲያ በዚሁ መቋጨታችን ነው።
አሁን የቀረን
እተቶ በረደኝ
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።